የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ፣ መሐሪ የሆነው እግዚአብሔር አባታችን ከክፉ ነገር ሁሉ ሰውሮን እንደ መልካም ሥራችንና ተግባራችን ሳይሆን በደግነቱና በምሕረቱ ጠብቆን ለዛሬ ዕለት ስላደረሰን ክብርና ምስጋና ለዘላለም ደርሱ ይሁን። የዛሬ ማለትም የነሐሴ 15 2008 በኢትዮጵያ የካቶሊክ ሥርዓተ ሉጥርጊያ አቆጣጠር መሠረት የምንነበቡት የእግዚአብሔር ቃላት በቀዳሚነት የተወሰደው ከመጀመሪያው የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ከምዕራፍ 12 ከቁጥር 18 እስከ 31 ያለው ሲሆን፣ ይህም በአንድ አካል ላይ ብዙ ብልቶች እንዳሉና አንዱ አንዱን ለምሳሌም ዐይን እጅን አታስፈልገኝም ሊል እንደማይችል የሚያወሳ ቀዳሚው ምንባብ ነው። በሁለተኛ ደረጃ የተወሰደው የእግዚአብሔር ቃል የተወሰደው ከሐዋርያት ሥራ ከምዕራፍ 1 ከቁጥር 12 እስከ 14 የተወሰደ ሲሆን፣ ይህም በይሁዳ ምትክ ሐዋርያት ተሰብስበው ማትያስን እንደ መረጡ የሚያወሳ ሲሆን፣ በመጨረሻም የዕለቱ ቅዱስ ወንጌል የተወሰደው ከማቴዎስ ወንጌል ከምዕራፍ 10 ከቁጥር 1 እስከ 14 የሚገኘውና ኢየሱስ 12ቱን ሐዋርያት ለመንፈሳዊ አገልግሎት እንዲሄዱ እንደ ላካቸው የሚያወሳ ነው። በእነዚህ የዛሬ ሦስት ምንባባት መካከል ከፍተኛ የሆነ ትስስር እናያለን። በመጀመሪያው ምንባብ ላይ እንደምናገኘው ሐዋርያው ጳውሎስ በእግዚአብሔር ሉዓላዊ ፍቃድ የሰው አካል የተለያዩ ብልቶች እንዲኖሩት የተደረገበትን ምክንያት ይናገራል። የአካልን ክፍል ምሳሌ በማድረግና ከግንዛቤ በማስገባት እግዚአብሔር በክርስቶስ አካል ውስጥ አንድ ዓይነት ስጦታ ሳይሆን ልዩ ልዩ ስጦታ ያላቸውን ክርስቲያኖች እንዳስቀመጠ ያወሳል። የተለያየ ስጦታዎች እንዲኖሩ የተደረገውም የአንዱን የእግዚአብሔርን ዓላማ እውን ለማድረግ ነው። እግዚአብሔር አንድነትን ለማምጣት ልዩነትን እንደሚጠቀም ያሳያል። እያንዳንዱ ክርስቲያን ትንሽ ወይም ትልቅ ሳይል፣ ደካማ ወይም ጠንካራ ሳይባል፣ መልከ መልካምና ቁመታም ሳይባል፣ ሁሉም አንዱን የእግዚአብሔር ዓላማ ይህም እግዚአብሔርን መውደድና ባልንጀራን እንደ ራስ አድርጎ የመውደድ የሚለውን ለማሳካት የአንዱ የክርስቶስ አካል ክፍሎች ሆነን መኖር እንደሚጠበቅብንና ሁሉም ክርስቲያኖች ይነስም ይብዛም በእግዚአብሔር ቤት ውስጥ ድርሻ እንዳላቸው ያስተምረናል። በአንድ የአካል ክፍል ውስጥ የሚገኙ የተለያዩ ብልቶች እርስ በርሳቸው የመደጋገፍ ባሕሪ እንዳላቸው ሁሉ በክርስቶስ አካል ውስጥ የሚገኙ ክርስቲያኖችም የተለያዩ ተግባራትን በሚያከናውኑበት ወቅት ሁሉ እርስ በርስ ተደጋጋፊ ይሆናሉ። ስለዚህም ክርስቲያኖች ኅብረት ሊኖራቸው ያስፈልጋል ማለት ነው። በአንደኛ ቆሮንጦስ በምዕራፍ 12 ከቁጥር 23 ላይ የተናቁ ለሚመስሉ ብልቶች ይበልጥ ክብርን እንሰጣቸዋለን ይላል። የተወደዳችሁ ወንድሞቼና እህቶቼ፣ ከዚህ የምንረዳው እምብዛም ስፍራ ለሌላቸው የሰውነታችን ክፍሎች የተለየ እንክብካቤን እንደምናደርግ ሁሉ ጎልቶ የማይታይ ስጦታ ያላቸውን ክርስቲያኖች ሁሉ ማክበርና ማገዝ ይኖርብናል። በተለይም ደግሞ በቤተ ክርስቲያን ውስጥ አገልግሎታቸውን በሰው ፊት ጎልቶ ለማይታይ ክርስቲያኖች የተለየ አክብሮትን መስጠት ያስፈልጋል ማለት ነው። ስለዚህም በቤተ ክርስቲያን ውስጥ እያንዳንዱ ሰው የራሱ ድርሻ አለው። አንተ ደካማ ነህ፣ አንተ ምንም የምታውቀው ነገር የለም ብለን አንዱን ከአንዱን ሳናበላልጥ ልክ በአካል ክፍላችን ላይ የሚገኙ የተለያዩ ብልቶች የየራሳቸው ይነስም ይብዛም አስተዋጽኦ እንዳላቸውና አንድ ሰውነት፣ አንድ ተክለ ቁመናን ገንብተው ሕይወታችን ቀጣይነት እንዲኖራት እንደሚያደርጉት ሁሉ እኛም ቤተ ክርስቲያናችን ቀጣይነት እንዲኖራት እያንዳንዱ ሰው ይነስም ይብዛም የራሱ የሆነ አስተዋጽኦ እንደሚያበረክት ልናምንና ጎልቶ የማይታይ አገልግሎት የሚያበረክቱ ሰዎችን ጎልቶ እንዲወጡና በተለያየ መንገድ ልናግዛቸው፣ ልንኮተኩታቸው ያስፈልጋል ማለት ነው። በሁለተኛው ምንባብ ላይ ሐዋርያት የኢየሱስ እናትና ማርያም በተገኙበት በጸሎት እየተጉና ኢየሱስን አሳልፎ የሰጠውን ይሁዳ ምትክ ሌላ ሐዋርያ ለመምረጥ ሲዘጋጁ እናያለን። እናታችን ቅድስት ድንግል ማርያም በአዲስ ኪዳን ለመጨረሻ ጊዜ የተጠቀሰችው በዚሁ በሐዋርያት ሥራ ላይ ሲሆን ከሐዋርያቱ ጋር በመሆንም በጸሎት ተግታ መገኘቷ የሚያሳየው ሁልጊዜም ቢሆን በጌታ ስም ተሰብስበን በምንጸልይበት ቦታ ሁሉ አማላጃችን የሆነች እናታችን ቅድስት ድንግል ማርያም አብራን እንደምትሆንና እንዴት መጸለይ እንደሚገባን ልታስተምረን ዝግጁ መሆኗን ያሳያል። በመጨረሻም የክርስቲያኖች ረዳት የሆነችው እናታችን ሁልጊዜም ቢሆን ከክርስቲያኖች ጎን ሆና አለኝታነቷን በመግለጽ የደከመን በማበረታታት ያዘነን በማጽናናት የደከመን በመደገፍ ተስፋ ለቆረጡት ተስፋን በመስጠት ለታመመ ፈውስን ለተጨነቀ መጽናናትን ለማጎናጸፍ ሁልጊዜ አብራን እንደምትሆን የሚያሳይ አብይ ማስረጃ ነው። በነገውለት የፍልሰታን በዓል እናከብራለን። እናታችን ቅድስት ድንግል ማርያም በስጋና በነፍስ ወደ ልጇ ያረገችበትን ቀን እናከብራለን። 16 ቀን ሙሉ ስንጾም ቆይተናል። በእነዚህ ቀናት ሁሉ ከስጋና ከወተት ምርቶች መቆጠብ ብቻ ሳይሆን ያደረግነው በጸሎት ከእናታችን ከቅድስት ድንግል ማርያም ጋር ተባብረን በምህለላ ስናወድሳትና አገራችንን በሰላም እንድትሞላ፣ ቤተሰባችንን በሰላም እንድትሞላ፣ ልባችንን በመጽናናት ከጌታችን ከኢየሱስ ጋር እንድታገናኘንና ምሕረትን እንድታመጣ ጸልየናል። የተወደዳችሁ ወንድሞቼና እህቶቼ፣ እናታችን ቅድስት ድንግል ማርያም በእኛ በካቶሊካውያን ሕይወት ውስጥ በክርስቲያኖች ሕይወት ውስጥ ከፍተኛ የሆነ አስተዋጽኦ አላት። ለዚህም ነው ጌታችን ኢየሱስ ክርስቶስም ወይም እግዚአብሔር አብም ሰውነቷ እንደ ማንኛውም ተራ ሰው በምድር ላይ በስብሶ እንዲቀር አልፈቀድም። ስለዚህም ነው የጌታችን እናት በመሆኗ የክርስቲያኖች አጽናኝ በመሆኗ የቤተ ክርስቲያን እናት በመሆኗ በምንደክምበት ጊዜ አይዟችሁ ልጆቼ ሆይ በርቱ የምትለን እናት በመሆኗ እንዲሁም በጎደለን ጊዜ ሁሉ ልክ በቃና ዘገሊላ እንዳማለደችውና ወይን ጠጅ እኮ የላቸውም ብላ ወይን ጠጅ እንዳስገኘች ሁሉ በቤታችንም በችግር ላይ በምንሆንበት ጊዜ ለእኛም ታማልዳለች እናታችን ቅድስት ድንግል ማርያም። የተወደዳችሁ ምእመናን፣ የቅድስት ድንግል ማርያም አማላጅነት ሁልጊዜ በሕይወታችን ውስጥ እንዲሆን ልንጸልይና ሁልጊዜ የመቁጠሪያን ጸሎት ትኩረት አድርገን አጽንኦት ሰጥተን ልንጸልይ ልንደግም ያስፈልጋል ማለት ነው። ወደ ዛሬው ቅዱስ ወንጌል በምንሸጋገርበት ጊዜ ኢየሱስ 12ቱን ደቀ መዛሙርትን መልአኩን ያሳየናል። ይህንን የወንጌል ክፍል በይበልጥ ለመረዳት ወደ ኋላ መለስ ብለን በምዕራፍ 9 የመጨረሻው ክፍል ላይ የተጠቀሰውን መከሩ ብዙ ነው፣ የመከሩ ሠራተኞች ግን ጥቂቶች ናቸው፣ ስለዚህም የመከሩ ጌታ ወደ መከሩ ሠራተኞችን እንዲልክ ለምኑ የሚለውን ማስታወስ ያስፈልጋል። ከዚህ ቃል እንደምንረዳውና በዛሬው የወንጌል ቃል እንደተጠቀሰው ኢየሱስ ይህንን ቃሉን መሠረት በማድረግ ደቀ መዛሙርቱን ለመንፈሳዊ አገልግሎት እንደላካቸው አዳምጠናል። ደቀ መዝሙር የሚለው ቃል የሚያሰማው ክርስቶስ የእግዚአብሔርን መንግሥት ይሰብኩ ዘንድ የላካቸውን መልእክተኞች ወይም ተከታዮችን የሚለውን ነው። ኢየሱስ ደቀ መዛሙርቱን በላከበት ወቅት እርኩሳን መናፍስትን እንዲያወጡ ደዌንና ሕመምን ሁሉ እንዲፈውሱ ሥልጣንን ሰጥቷቸው ነበር። ኢየሱስ የደቀ መዛሙርቱን በመንፈስና በአስተሳሰብ መብሰላቸውን ካረጋገጠ በኋላ ከሐዋርያነት ወደ ደቀ መዛሙርትነት መቀየራቸውን አብስሮ ታላቅ የሆነ ኃላፊነት ሰጥቷቸው እንደ ላካቸው ይታወቃል። በወንጌሉ እንደ ተጠቀሰው ኢየሱስ ደቀ መዛሙርቱን ከመላኩ በፊት የሚከተሉትን ተግባራት ሲፈጽም እናያለን። በመጀመሪያም ታምራትን እንዲፈጽሙ ሥልጣንን ሰጣቸው። በሁለተኛነትም ለዚህ አስቸጋሪና የሕይወት መሥዋዕትነትን ለሚያስከፍል ሥራ የታጩ እነማን እንደሆኑ ስማቸውን ይፋ ሲያደርግ እንሰማለን። ምክንያቱም ይህ አገልግሎት ልዩ ሥልጣን የሚፈልግና ታላላቅ ታምራትን የማከናወን ሥልጣን የተሰጣቸው የተወሰኑ ሰዎች ብቻ መሆናቸውን ለማሳየት ፈልገው ነው። በሦስተኛ ደረጃ የምናገኘው ይህንን የተሰጣቸውን ታላቅ ሥራና አገልግሎት እንዴት መወጣት እንደሚኖርባቸው የሚገልጽ የሥራ አፈጻጸም መመሪያን እናገኛለን። በመጀመሪያ ምን ዓይነት ሥራ መሥራት እንዳለባቸው ያሳስባል። በሁለተኛነትም እንዴት መስበክ እንዳለባቸው ይገልጻል። በሦስተኛ ደረጃ ታምራትን እንዴት ማከናወን እንደሚኖርባቸው ይገልጻል። በአራተኛ ደረጃ ወደ ማን መሄድ እንዳለባቸውና ለማን ይህንን ታምር መፈጸም እንዳለባቸው ያሳያል። በአምስተኛ ደረጃ ለአገልግሎት በሚሄዱበት ወቅት ምን ዓይነት ባሕርያትን ማሳየት እንደሚኖርባቸው ይገልጻል። በስድስተኛ ደረጃ በምን ዓይነት ዘዴ ተግባራቸው መፈጸም እንደሚኖርባቸው ያወሳል። በመጨረሻም ተግባራቸውን በሚፈጽሙበት ወቅት የሚያጋጥማቸውን መከራ የሚያሳይና ይህንን መከራ ከየትኛው ወገን እንደሚመጣ፣ ይህ መከራ እንዴት መጋፈጥ እንደሚኖርባቸውና በመከራቸው ጊዜ ሁሉ በጽናት በመቆም ከዚህ ሥቃይና መከራ የሚመነጨውን ደስታ እንዴት ማጣጣም እንደሚችሉ የሚያሳስብ ጠቅላላ ይዘት ያለው መመሪያ ነው። የተወደዳችሁ ወንድሞቼና እህቶቼ፣ ከዛሬ ቅዱስ ወንጌል የምንረዳው የእግዚአብሔር መልእክተኛ ለመሆን ጥልቅ ዝግጅት እንደሚያስፈልግ ነው። ምክንያቱም ለአገልግሎቱ የሚሰጠው ኃላፊነት ከፍተኛ በመሆኑ የተነሳና በብቃት ከእግዚአብሔር የተሰጠንን ኃላፊነት መወጣት እንድንችል ጠለቅ ያለና በቂ ዝግጅት ስለሚያስፈልገን ነው። ማንም ሰው በድንገት ተነስቶ የእግዚአብሔር መልእክተኛ ነኝ ሊል አይችልም። ምክንያቱም መከራን መጋፈጥ የሚያስችል የጸጋ ቅባት ከእግዚአብሔር ሊቀበልና አካላዊና መንፈሳዊ ብቃት ስለሚያስፈልገው ነው። ምክንያቱም መንገዱ አስቸጋሪና ጠማማ፣ የሕይወት መሥዋዕትነትን የሚያስከፍል ከፍተኛ የሆነ ብርታትን የሚጠይቅ አገልግሎት በመሆኑ ነው። ማንም ሰው በድንገት የጌታ ደቀ መዝሙር ሊሆን አይችልም። ኢየሱስ ለሦስት ዓመታት ያህል ደቀ መዛሙርቱን አዘጋጅቷቸው ነበረና ዝግጅት የሚያስፈልግበት ምክንያት ያለምንም ነቀፋ በታላቅ መንፈሳዊነት አገልግሎትን ማከናወን እንዲቻልና መከራም በሚያጋጥምበት ጊዜና ወቅት ሁሉ ጸንቶ ለመቆም በቂ ዝግጅት ማድረግ ሁነኛ መሳሪያ ሆኖ በመገኘቱ ነው። የዝግጅት ሁሉ መጀመሪያ መሆን የሚገባው ነገር በቅድሚያ ኢየሱስን ማወቅ ነው። ኢየሱስን ማወቅ ምን ማለት ነው? የክርስቲያኖች ጠላት የነበረው ሳውል ኢየሱስ ፊት ለፊቱ ስለተገለጸለትና በውስጡም የኢየሱስን ማንነት ጠንቅቆ በመረዳቱ ነው ለታላቅ መንፈሳዊ አገልግሎት የታጨው። ለማንኛውም መንፈሳዊ አገልግሎት በምንዘጋጅበት ወቅት ልናስተምረው ወይም ልናውጀው የተዘጋጀነውን ነገር ጠንቅቀን ማወቅ ይኖርብናል። የማናውቀውን ነገር መመስከር አስቸጋሪና ውሸታሞች ስለሚያደርገን የምንመሰክረውን ነገር ጠንቅቀን ማወቅ ይኖርብናል። ዕውቀታችን ደግሞ በጸሎትና በአስተንትኖ በሚታጀብበት ወቅት ዕውቀታችን ወደ ውስጣችን ጠልቆ በመግባት ብርቶችና በአገልግሎታችን ወቅት ሁሉ መከራ ሲያጋጥመን ጸንተን እንድንቆም ይረዳናል ማለት ነው። በሁለተኛነት ደግሞ ከኢየሱስ ጋር ኅብረት ሊኖረን ይገባል። አንድ ሰው አስተማሪ ከመሆኑ በፊት ጎበዝ ተማሪ መሆን እንዳለበት ይታወቃል። ምክንያቱም ሌሎችን ለማስተማር ከመውጣታችን በፊት ራሳችን የምናስተምረውን ነገር ጠንቅቀን ማወቅ ይኖርብናል። ቅዱስ ወንጌልን ለማስተማር እና የእግዚአብሔርን መንግሥት ለማወጅ ከመውጣታችን በፊት ወንጌሉን መኖር ያስፈልጋል። ይህ ካልሆነ ግን አስተምሮአችን በሕይወት ምስክርነት ያልታጀበ ስለሆነ ታማኝነቱ የቀነሰ ይሆናል ማለት ነው። የተወደዳችሁ ምዕመናን ወንድሞቼና እህቶቼ፣ እንዲሁም በጎ ፍቃድ ያላችሁ ሁሉ ከእግዚአብሔር ቃል በተለይም ደግሞ ዛሬ ከተነበበልን ቃል የምንረዳው እያንዳንዳችን ትልቅም ሆንን ትንሽ በቤተ ክርስቲያን ውስጥ የራሳችን ድርሻ ማበርከት እንደሚገባንና አንዱ ለአንዱ አንተ አታስፈልግም ሊለው እንደማይገባ ያስተምረናል። ስለዚህም ሁልጊዜ ጠንቅቀን ለእያንዳንዱ ሰው የሚገባውን ቦታ ልንሰጥና የአንዱ የክርስቶስ አካል ሁላችንም መሆን እንዳለብን ያሳስበናል። እንዲሁም ለመንፈሳዊ አገልግሎት በምንወጣበት ጊዜ፣ የእግዚአብሔርን መንግሥት በምናውጅበት ጊዜ መከራና ስደት እንደሚጠብቀን አውቀን በቂ ዝግጅት ያስፈልጋል ማለት ነው። ስለዚህ ይህንን በቂ መንፈሳዊ ዝግጅት ማድረግ የምንችልበትን ጸጋ እናታችን ቅድስት ድንግል ማርያም ከልጇ ዘንድ ታሰጠን ዘንድ ልንጸልይ ያስፈልጋል። የሰማነውን በልቦናችን ያሳድርልን። አሜን።